በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰዎች፣ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የዛሬን ሰንበት ከጳራቅሊጦስ በዓል በኋላ ያለው ሁለተኛው ሰንበት ነው። በዚህ ቀን ጌታ ለደቀ መዛሙርቱ ቲቶአቸው ሊሄድ ሲል የሰላም ቃል ኪዳን እንደሰጣቸው በዕለቱ ከተነበበልን ወንጌል እንረዳለን። የሰጣቸውም የሰላም ቃል ኪዳን እንዲህ የሚል ነበር። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም የሚል ነው። ይህንንም በዮሐንስ ወንጌል ምዕራፍ 14 ቁጥር 27 እናገኘዋለን። በዚህ የወንጌል ቃል ኢየሱስ ስለ ሰላም የተናገረው ስለ መንፈስ ቅዱስ ለደቀ መዛሙርቱ ካብራራና ካስረዳ በኋላ ነው። ከዚህ የምንረዳው መንፈስ ቅዱስና ሰላም ለክርስቲያናዊ ሕይወታችን አስፈላጊዎች መሆናቸውንና በተለይም ለሰው ልጅ የመዳን ሕይወት ወሳኝ የሆነ ሚና እንደሚጫወቱና ተመሳሳይነት እንዳላቸው ለመግለጽ ፈልጎ ነው። አምላካችን እግዚአብሔር ለሕዝቡ ሰላምንና ፈውስን እንደሚሰጥ አስቀድሞ በነቢያት አማካኝነት ተናግሯል። ላብነትም ያህል ትንቢተ ኢሳይያስ ምዕራፍ 57 ቁጥር 19 መመልከት እንችላለን። እንደዚሁም ነቢያት የሰላም አለቃ እንደሚወለድም ተናግሮ ነበር። ኢሳይያስ 9:6 መመልከት እንችላለን። ሰላም የተሞላበት መንግሥት የሚመሠረት ንጉሥ፣ የማይሻር የማይለወጥ የማይቀየር ዘላለማዊ ነዋሪ የሆነ ንጉሥ እንደሚመጣም ተናግሮ ነበር። ዘካርያስ 9:10 መመልከት እንችላለን። በዚህ ንጉሥ ግዛት ዘመን ሁሉ ሰላም እንደሚሰፍን ደግሞ ዘማሪው ዳዊት እንዲህ ሲል ተናግሯል። በዘመኑም ጽድቅ ያብባል፣ ጨረቃም እስኪያልፍ ድረስ ሰላም ብዙ ነው እያለ ምስክርነትን ሰጥቷል። መዝሙረ ዳዊት ምዕራፍ 72 ቁጥር 7። ዛሬ ለእኛም የሚያስፈልገን ይህ አይነቱ ንጉሥ ነው። ከዚህ ንጉሥ የሚሰጠን ሰላም ነው የሚጠቅመን። ኢየሱስ ዛሬ ልክ ደቀ መዛሙርቱን ሰላሜን እሰጣችኋለሁ ብሎ በተናገረው መንፈስ ለእኛም ያናግረናል። ታዲያ ጆሮአችንን ከፍተን ልናዳምጠው ይገባል። ለምን? እርሱ የሚሰጠን ሰላም ከሕይወት ብርሃን፣ ከሕይወት ውሃ፣ ከሕይወት እንጀራና ዘላለማዊ ከሆነው ፍጹም ደስታ ጋር ተመሳሳይነት ያለውና ለእኛ ለልጆቹ ያበረከተልን ልዩ ስጦታ ነው። ከኢየሱስ የሚሰጠን ሰላም ምንም ነገር ሊረብሸውና ሊያወከው አይችልም። ጭንቀት ይሁን ፍርሃት፣ ችግርም ሆነ መከራ፣ ረሃብም ሆነ ጥማት፣ እስራትም ሆነ እርዛት ፍጹም አያወኩትም። በዚህም ኢየሱስ የሰላም ባለቤት መሆኑን እንረዳለን። የኢየሱስ ሰላም ውጫዊ ወይም ውስጣዊ በሆኑ ችግሮችና መሰናክሎች ሊናጋ የማይችል ነው። ውድ እግዚአብሔር ቤተሰቦች፣ ሰላም ስንል የግጭት ወይም የጦርነት አለመኖርን ብቻ የሚያሳይ አይደለም። ብዙ ነገሮችን የሚያካትት ነው። ሰላም የነፍስ ጸጥታን፣ ውስጣዊ መረጋጋትን፣ ሙሉ ጤንነትን፣ ብልጽግናን እንዲሁም መልካም የሆነውን ሁሉ መመኘትን የሚገልጽ ነው። በተጨማሪም ሰላም ከእግዚአብሔር ጋር የጠበቀ ወዳጅነት መመስረትና በመለኮታዊ ጠባቂነቱ ተማምኖ ተስፋ አድርጎ መኖርን የሚያሳይ ነው። ይህ ሰላም የእግዚአብሔር መንግሥት በምድር ላይ የመገለጡ ምልክት ነው። ምክንያቱም የኢየሱስ ሰላም ዓለም ከሚሰጠው ሰላም በፍጹም የተለየ ስለሆነ ነው። ስለዚህ ይህ የኢየሱስ ሰላም ከስጦታዎች ሁሉ በላይ የሆነ ከሰማይ የተሰጠን ልዩ ገጸ በረከት መሆኑን ልንረዳውና ልንገነዘበው ይገባል። ይህ ሰላም የተቀበለ ሰው፣ በዚህ ሰላም የሚኖር ሰው በመንፈስ ቅዱስ ኃይል ተሞልቶ ኢየሱስ በእውነት ጌታ ነው ብሎ መመስከር ይችላል። በዛሬው ቀን ከተነበበልን የሐዋርያው ጳውሎስ መልእክት የምንረዳውም ይህንኑ ነው። በአጠቃላይ ወንጌሉ የሚያስገነዝበን የኢየሱስ ወደ እግዚአብሔር አብ መመለስ ለመንፈስ ቅዱስ መምጣት ወሳኝ መሆኑ ነው። ደቀ መዛሙርቱ መሪያቸው ለጊዜው በአካል ከእነርሱ በመለየቱ ምክንያት እንዳይጨነቁ፣ እንዳይረበሹ የማይናጋው ሰላም ሊሰጣቸው ወደደ። እኛም የዚህ በረከት ተካፋዮችንንና ታላቅነቱን፣ አባትነቱን፣ የሰላም አምላክ መሆኑን በክርስቲያናዊ ኑሮአችን ልንመሰክር ይገባል። የሰላሙ ባለቤት ሆነን ክርስቲያናዊ ሕይወታችንን ፍጹም በሆነ በተረጋጋ መንፈስ ውስጥ ኖረን የእርሱ ልጆች መሆናችንን እንድንመሰክር ተጋብዘናል። የሰላም ሰው ከሆንን ከራሳችን አልፈን ለሌሎች አብነት በመስጠት የእግዚአብሔር ልጆች የሚሆኑበትን መንገድ እናበጃለን ማለት ነው። የተጠራነውም ለዚህ ዓላማ ነውና። በመጨረሻም የተከበራችሁ እግዚአብሔር ቤተሰዎች፣ ሰላማዊ ሰው መሆን በራሱ ጥሪ ነው። ጥሪ መሆኑን የተገነዘበው የአሲዚው ቅዱስ ፍራንቺስኮስ ሁላችንም ከአንደበታችን ሊጠፋ በማይችል መልኩ ጌታ ሆይ የሰላም መሳሪያ እንድሆን አድርገኝ እያለ ስለ ሰላም አስፈላጊነትና ወሳኝነት ተናግሯል። ውድ ክርስቲያኖች ሆይ እንደምናውቀው ዘመናችን በተለያዩ ነገሮች ምስቅልቅሎ አወጥቷል። ሰላም በማጣት በገንዘብና በንዋይ ጥማት በጭካኔና በክፋት በመረበሽና በመታወክ ጆሮአችን መልካም ዜናን መስማት ተስኖታል። ምክንያቱም ዓለም በሰዎች ክፋት የተነሳ መልካም ዜናን ለመስማት አልታደለችም። በዚህ የተነሳ ሁላችንም የጥበብ ረሃብ ይዞናል። ጌታን የመፈለግ ረሃብ፣ የእግዚአብሔርን ቃል የመስማት ረሃብ፣ ስለ ፍቅርና ስለ ሰላም የመኖርና ለሌሎች ምሳሌ መሆን ረሃብ ይዞናል። ስለዚህ ጌታ ደቀ መዛሙርቱን ትቷቸው ሊሄድ ሲል የሰላም ቃል ኪዳን እንደሰጣቸው ዛሬም ለእያንዳንዳችን ይህንን ቃል ኪዳን ሊሰጠን ይፈልጋል። ጆሮአችንን ለእርሱ ልንከፍትለት ይገባል። ወደ እርሱ ልንቀርብ ይገባል። የእግዚአብሔር ቃል ለመስማት የተራበው ጆሮአችን፣ ስለ ሰላምና ስለ ፍቅር ለመስማት የተጠማው ጆሮአችን ዛሬ በመንፈስ ቅዱስ ኃይል መልካም ዜናን በመስማት የሰላምና የፍቅር ተምሳሌትና ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን በመስዋዕተ ቅዳሴ በስጋና በደም በእኛ አድሮ በክርስትና ሕይወታችን ሙሉ ሆነን ረክተን እንድንኖር አልፎም ለሌሎች ምሳሌ በመሆን የጌታን መንገድ እንዲከተሉ በማድረግ ክርስቲያናዊ ግዴታችን ለመወጣት በዛሬው የወንጌል ቃል አማካኝነት ቃል ኪዳን ሊሰጠን ይፈልጋልና ይህንን ቃል ኪዳን ተቀብለን የምንፈጽምበት የምንኖርበትና ሌሎች ለዚህ ሕይወት የምንጋብዝበትን ጸጋ እንዲሰጠን እርሱን እንጠይቅ። ስለሚጠብቀን ስለሚረዳንና ስለሚንከባከበን እንደዚሁም ስለመልካም ስጦታ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። መልካም ለተሰንበት።